walitti deebinutti nagaatti bula.
ይህ የአሜሪካ ድምጽ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሰኞ ታህሳስ 11 2014 ዓ.ም ዝግጅታችን ጀመረ። የአፍሪካ ሀገሮች በጋራ ጥቅም ላይ ያተኮረና ራስን የሚያስችል ትብብር እንደሚያስፈልጋቸው ሶስተኛው የቱርክ አፍሪካ የጋራ ትብብር ጉባኤ ትኩረት ሰጥቶ ከተነጋገረባቸው ጉዳዮች አንዱ ነበር ተብሏል። ሰከባለን በመዕራብ ኦሮሚያ ነቀምቴ ከተማ ነዋሪ የነበሩና በፖለቲካ ውስጥ ተሳትፎ የነበራቸው አራት ወጣቶች በመንግስት የጸጥታ ኃይሎች መገደላቸውን ገልጾ በአቶ ዳውድ ኢብሳ የሚመራው የኦሮሞ ነጻነት ግንባር ኦነግ መግለጫ አውጥቷል። የኦሮሚያ ክልል መንግስት በበኩሉ ወጣቶቹ መሳሪያ ታጥቀው የመንግስት የስራ ኃላፊዎች ላይ ግድያ የፈጸሙ ከመሆናቸው በተጨማሪ በእለቱም የመንግስት የጸጥታ አካል ላይ እርምጃ ሊወስዱ ሲሉ ነው ተመጣጣኝ እርምጃ የተወሰደባቸው ብሏል። እነዚህንና ሌሎች ዘገባዎችን ለምሽቱ ይዘንላችኋል። ዝግጅቶቻችንን በዌብሳይታችን amharic.voanews.com በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ ማዳመጥ ትችላላችሁ። እኔ ይስጥልኝ እንደምናመሻችሁ የተከበራችሁ አድማጮች፣ የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ኤልያስ አስማረ ስርጭቱን ያቀናብርልናል። እስከ ምሽቱ አራት ሰዓት አብረናችሁን ቆያለን። አብራችሁን ቆዩ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
ጤና ይስጥልን አድማጮች፣ እንደምናመሻችሁ። የምሽቱን ዜናዎች የማሰማችሁ ደረጀ ደስታ ነኝ። ከኢትዮጵያ መንግስት ኃይሎች ጋር ሲፋለሙ የሰነበቱት የትግራይ ኃይሎች ተቆጣጥረዋቸው ከነበሩ አጎራባች ክልል ስፍራዎች እየወጡ እንደሆነ ቃል አቀባያቸውን ጠቅሶ ሮይተርስ ዘግቧል። ይህ ውሳኔ ምናልባት ተኩስ አቁም ስምምነት ላይ ለመድረስ አንድ እርምጃ መሆኑም ቃል አቀባዩ አቶ ጌታቸው ረዳ መጠቆማቸው ተዘግቧል። ሀብታሙ ስዩም የሮይተርስን ዘገባና የቀደሙ ሌሎች ዘገባዎችን መሰረት አድርጎ ቀጣዩን አጠናቅረዋል።
የትግራይ ኃይሎች ቃል አቀባይ አቶ ጌታቸው ረዳ ከስፍራዎቹ በመልቀቃችን ዓለም አቀፉ ማህበረሰብ ኃይሎቻችን የአማራና አፋር ክልሎችን መያዛቸውን ከዚህ በኋላ ሰበብ ማድረጉን አቁሞ የትግራይን ሁኔታ በተመለከተ አንዳች ነገር ያደርጋል የሚል ተስፋ አለን ማለታቸውንም ሮይተርስ በዘገባው ጠቅሷል። የአማጽያኑ የትግራይ ኃይሎች መሪ የሆኑት የትግራይ ክልል አስተዳደር ፕሬዚደንት ዶክተር ደብረጽዮን ገብረ ሚካኤል በበኩላቸው ለተባበሩት መንግስታት ድርጅት በጻፉት ደብዳቤ ላይ ድፍረት የታከለበቱ ከስፍራዎቹ ኃይላችንን የማስወጣት እርምጃ ለሰላም በር ለመክፈት ወሳኝነት እንደሚኖረው እናምናለን ብለዋል። እሳቸው በደብዳቤያቸው ላይ የተባበሩት መንግስታት ድርጅት የጠላት አውሮፕላኖች በትግራይ ሰማይ ላይ እንዳንዣብቡ የሚያደርግ የበረራ እግድ ወይም ኖፍላይ ዞን ውሳኔ እንዲያስተላልፍ፣ በኢትዮጵያና ኤርትራ ላይ የጦር መሳሪያ ማዕቀብ እንዲጣል፣ የውጭ ኃይሎች ከትግራይ ግዛት መውጣታቸውን የሚያረጋግጥ አሰራር እንዲተገበርም ጥሪ አቅርበዋል። ሮይተርስ ከኢትዮጵያ መንግስት ባለስልጣናት ምላሽ ለማግኘት ያደረገው ጥረት እንዳልተሳካ ጠቅሰዋል። ኢትዮጵያ መንግስት ቀደም ባሉት ጊዜያት ባስተላለፋቸው መግለጫዎቹ ላይ መንግስታዊ ኃላፊነቱ የኢትዮጵያውያንን ሰላምና ደህንነት ማረጋገጥ እንደሆነ አጽንኦት ሰጥተው የትግራይ ኃይሎች ከያዟቸው ስፍራዎች ሙሉ በሙሉ እስኪለቁ ድረስ መሳሪያ የማውረድ ዓላማ እንደሌለው አስታውቋል። የአሁኑ የትግራይ ኃይሎች ውሳኔ የተሰማው የኢትዮጵያ መንግስት ኃይሎችና አጋሮቹ ድል እየቀናቸውና ይዞታቸውን እያሰፉ ስለመሆናቸው እየተዘገበ ባለበት ወቅት ነው። የኢትዮጵያ መንግስት ኃይሎችና አጋሮቹ ወልዲያንና ታሪካዊቷን ላሊበላ ከተማን ጨምሮ በትግራይ ኃይሎች እጅ ውስጥ የሰነበቱ የሰሜን ወሎ አካባቢዎችን ሙሉ በሙሉ ነጻ ማድረጋቸውን ከሰሞኑ ይፋ አድርገዋል። የጠቅላይ ሚኒስትር አብይ አህመድን ወደ ጦር ግንባር መዝመት ተከትሎ የትግራይ ኃይሎች ደሴና ኮምቦልቻን በጦርነት ተሸንፈው መልቀቃቸው እየተነገረ በነበረበት ሰሞን የትግራይ ክልልን በማስተዳደር ላይ ያለው ኃይል መሪ የሆኑት ዶክተር ደብረጽዮን ገብረ ሚካኤል የትግራይ ኃይሎች ለቀጣይ ስራዎች የሚያግዝ ግምገማ በማድረግና ውሳኔ ላይ በመድረስ መፈጸም ያለባቸው ቀሪ ተግባራት ስላሉ ይዘዋቸው ከነበሩ አንዳንድ ቦታዎች መልቀቃቸውን መናገራቸው ይታወሳል። በጥቂቱ እንስማ።
ብዘለሆን ቅጽል አይግባል ተወሳኺ ስራሕቲ ተወሳኺ ምዕርያትን ተወሳኺ ጉዳያትን ውጋን የድርየን ዝብል ነገር ኣቐሚጥና ኢና ናብ እዚ ውሳነ ዝበፅሕና
ባለው መቀጠል አይገባም። ተጨማሪ ስራዎች፣ ተጨማሪ ማስተካከያ፣ ተጨማሪ ጉዳዮችን መፈጸም ይገባል የሚል አስቀምጠን ወደዚህ ውሳኔ ደረስነው። ቀላል ውሳኔ ነው ማለት አይደለም፣ ከባድ ውሳኔ ነው። የሚጠበቀው ሌላ፣ የወሰነው ደግሞ ሌላ ሆኗል። አዲስ አበባ መቼ ገቡ ነው እየተጠበቀ ያለው። ውሳኔው ደግሞ ይቆይልን፣ መመለስ አለብን፣ ማስተካከያ በማድረግ ሌሎች ጉዳዮችም መፍታት አለብን ወደሚል ነው የገባ ነው። ከባድ ግን መወሰን ያለበት ትክክለኛ ውሳኔ መሆኑ መረዳት ያስፈልጋል።
ዶክተር ደብረጽዮን አክለውም አሁንም አላማችን ቦታዎችን መያዝ አይደለም፣ የትግራይ ህዝብን ጥቅም ማረጋገጥ ነው። ይህን ለመፈጸም መንግስትን አስገድደን ወደ ሰላማዊ አማራጭ እንዲመጣ እናደርገዋለን። ይሄ ካልሆነ ግን ጠላት ያሉት ጦር ይደመሰሳል ማለታቸውም አይዘነጋም።
የባልደራስ ለእውነተኛ ዲሞክራሲ ፓርቲ ሊቀመንበር እስክንድር ነጋን ጨምሮ በሳቸው መዝገብ የሚጠሩ አራት ተከሳሾች ላይ ምስክሮች ለመስማት የተያዘው ቀጠሮ ምስክሮቹ ባለመቅረባቸው ለሌላ ጊዜ መተላለፉ ጠበቃቸው ለአሜሪካ ድምፅ ገለጹ። ፀሐይ ዳምጠው ዝርዝር አላት።
የፌደራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ የጸረ ሽብርና የህገ መንግስት ጉዳዮች ወንጀል ችሎት የምስክሮችን ቃል ለማዳመጥ ለዛሬ ቀጠሮ ሰጥቶ የነበረ ቢሆንም ምስክሮቹ ተሟልተው ባለመቅረባቸው ተጨማሪ ቀጠሮ መስጠቱን ጠበቃቸው አቶ ሄኖክ አክሊሉ ለአሜሪካ ድምጽ ተናግረዋል።
አቃቤ ህግ ከዚህ በፊት አቅርቦት የነበረው በችሎቱ ስሙ ተመዝግቦ በአካል ቀርቦ የነበረው ምስክሩ አልመጣም፣ ይህንን በተመለከተ ከአዲስ አበባ ውጭ ናቸው ማሰማት አንፈልግም ብሎ አቃቤ ግሳቸውን አሰናብቷል። አንደኛው ምስክር ፖሊስ አግኝቷቸው ቀርባለሁ ብሎ የፈረሙ ቢሆንም ዛሬ ፍርድ ቤቱን ቀጠሮ አክብረው ሊገኙ አልቻሉ። አንድ ያልቀረቡ ፖሊስም ያላገኛቸው ምስክር ነበረ፣ እሳቸውን ላገኛቸው አልቻሉ የሚል ምላሽ ሰጥቷል። ሌሎች ጉዳዮችን በተመለከተ አቶ እስክንድር ነጋ ፍርድ ቤቱ ከዚህ በፊት ቀደም ብሎ ከቤተሰቦቼ ጋር በሳምንት አንድ ቀን እንድገናኝ ትእዛዝ ተሰጥቶልኝ የነበረው እየተፈጸመብኝ አይደለም እና ማረሚያ ቤቱ ትእዛዙን እያከበረ አይደለም፣ ፍርድ ቤቱ በዚህ ላይ ውሳኔ ይስጥልኝ የሚል ጥያቄ አቅርበዋል። ተከሳሽ ጠበቆችንም እንድንናገር እድል ሰጥቷል። በተደጋጋሚ አቃቤ ሕግ ምስክሮች ምን እንዲያቀርብ ድል ተሰጥቶት ሊያቀርብ ስላልቻለ ከዚህ በኋላ ተለዋጭ ቀጠሮ መሰጠት አያስፈልገውም፣ መዝገቡ ባለበት ደረጃ ላይ ውሳኔ ሊሰጥ ይገባል ብለን አመልክተናል።
አንደኛ ተከሳሽ አቶ እስክንድር ነጋ፣ ስንታየ ቾከል፣ ቀለብ ስዩምና አስካለ ደምሴ ቀደም ባሉት ሁለት የፍርድ ቤቱ ቀጠሮዎች የዝዋይ ማረሚያ ቤትን ከማደራጀት ስራ ጋር ተያይዞ የአጃቢ እጥረት አለ በሚል ምክንያት ሳይቀርቡ መቅረታቸውን አቶ ሄኖክ ገልጸዋል። ለመመስከር የተቆጠሩትን ግለሰብ የፌዴራል ፖሊስ ኮሚሽን ወንጀል ምርመራ ቢሮ ኃላፊ በ48 ሰዓት ውስጥ አስሮ እንዲያቀርባቸው ፍርድ ቤቱ ትዕዛዝ መስጠቱን ጠበቃው ጨምረው አስረድተዋል።
ፍርድ ቤቱ ተለዋጭ ቀጠሮ ሰጥቷል። በቀጣይ ቀጠሮ የአካባቢ ሕግ ምስክርን ፖሊስ አድራሻቸው እንዲያቀርብ የአቶ እስክንድርን የድብደባቸውን ጉዳይ በተመለከተ ፌዴራል ፖሊስ ያጣራ የተባለውን ኃላፊ ቀርበው እንዲያስረዱ፣ እንደዚሁም ደግሞ ከሰብአዊ መብት አያያዛቸው ጋር በተገናኘ ያለውን የኢትዮጵያ ሰብአዊ መብት ኮሚሽን አሁንም መልስ እንዲሰጥበት ዘንድ ለአርብ ቀጠሮ በመስጠት የተሰናበቱበት ሂደት ነው የነበረው። ዛሬ
ተከሳሾቹ ሰኔ 22/2012 ዓ.ም የአርቲስት አጫሉ ሁንዴሳ ግድያን ተከትሎ በአዲስ አበባ ከተማ ብሔርና ሃይማኖትን መሰረት ያደረገ የእርስ በርስ ግጭት በማነሳሳት ወንጀል መከሰሳቸው ይታወሳል። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ።
የተባበሩት መንግስታት ድርጅት በመጪው የአውሮፓውያኑ 2022 ዓ ም 7.7 ሚሊዮን የሚሆኑ ሶማሊያውያን ሰብአዊ ድጋፍን ይሻሉ ሲል አስታወቀ። ይህ አሃዝ ከሶማሊያ አጠቃላይ ህዝብ ግማሹ መሆኑ ተጠቅሷል። የመንግስታቱ ድርጅት ከነዚህ ውስጥ በከፍተኛ ሁኔታ ተጋላጭ ለሆኑት 5.5 ሚሊዮን ዜጎች ድጋፍ ለማድረግ የ1.5 ቢሊዮን ዶላር ድጋፍ እንደሚሻ አስታውቋል። የሊሳ ሽላይንን ዘገባ ኤደን ገረመው እንደሚከተለው ታቀርበዋለች።
በሶማሊያ 10 ዓመታትን ያስቆጠረው ግጭት፣ ተደጋጋሚ የአየር ንብረት ለውጦችና የተላላፊ በሽታ ወረርሽኞች፣ እየጨመረ የመጣው ድህነትና የኮቪድ-19 ወረርሽኝ የእጅግ ብዙ ሶማሊያውያንን ህይወት አናግቷል። በአሁን ሰዓትም ብዙዎቹ የረሃብ አደጋ ተጋርጦባቸዋል። ላለፉት 3 ተከታታይ ዓመታት ዝናብ ባለመዝነቡ የረሃብ አደጋው የተከሰተ ሲሆን በሶማሊያ የተባበሩት መንግስታት ድርጅት የሰብአዊ ድጋፍ አስተባባሪ አደም አብዱል ሞላ 80% የሚሆነው የሀገሪቱ ክፍል መድረቁን ገልጸዋል። አስተባባሪው በዋና ከተማዋ ሞቃዲሾ በመሆን ከአሜሪካ ድምጽ ጋር ባደረጉት ቃለ መጠይቅ 169,000 ሰዎች ውሃ፣ ምግብና ለከብቶቻቸው የግጦሽ መሬት ፍለጋ መኖሪያ ቀያቸውን ለቀው መጓዛቸውን የገለጹ ሲሆን አብዱል ሞላ በሶማሊያ ያለው ሁኔታ አስከፊ መሆኑን ጠቅሰው በሰሜን ኢትዮጵያ በትግራይ ክልል ግጭት ከተፈጠረና ከአፍጋኒስታኑ ሁኔታ በኋላ ለሶማሊያ ከተባበሩት መንግስታት ድርጅት የሰብአዊ ድጋፍ ለማግኘት በቂ ምላሽ እንዳላገኙ በመጠቆም ሁኔታው ወደ ኋላ መገፋቱን ገልጸዋል። አብዱል ሞላ እንዲህ ይላሉ።
ይህም መሰል ሁኔታ በ90ዎቹ ሲከሰት እጅግ በጣም ወሳኝ የሆኑ የጅምላ ስደት፣ ረሃብ፣ ድርቅ እንዲሁም በቀጠናው የፖለቲካ አለመረጋጋትን የፈጠሩትን አልሸባብንና የባህር ላይ ሽፍቶችን መፍጠርን የመሳሰሉ ነገሮችን አስከትሏል።
በቅርብ ጊዜ የተደረጉ ትንበያዎችም በሀገሪቱ 1.4 ሚሊዮን ሶማሊያውያን በቅርቡ በድርቅ ምክንያት እንደሚፈናቀሉ የተነበዩ ሲሆን ይህም በአሁን ሰዓት በግጭትና በተፈጥሯዊ አደጋዎች ሳቢያ ከተፈናቀሉ 3 ሚሊዮን ሰዎች ላይ ተጨማሪ መሆኑ ተገልጿል። የሰብአዊ ድጋፍ አስተባባሪው አብዱል ሞላ በቀጣዩ የአውሮፓውያን 2022 ዓ.ም 1.2 ሚሊዮን የሚሆኑ ህጻናት የምግብ እጥረት እንደሚያጋጥማቸውና ከነዚህ ውስጥም 300 ሺህ የሚሆኑትም የሞት አደጋ እንደተጋረጠባቸው ጨምሮ አስተውቀዋል።
የኮንጎ ዲሞክራቲክ ሪፐብሊክ እና የዩጋንዳ ሰራዊት ጥምረት በኮንጎ ምስራቃዊ ግዛት ውስጥ የሚገኙ አማጽያንን ጠንካራ ይዞታዎች መደምሰሳቸውና 35 አማጽያንን በቁጥጥር ስር ማዋላቸውን ትናንት ባወጡት መግለጫ አስታወቁ። ከሁለቱ አገሮች የተውጣጣው ጦር በዲሞክራቲክ ሪፐብሊክ ኮንጎ በሰሜን ኩቡ እና ኢቱሪ ክፍለ ግዛት ውስጥ የሚገኙ አዳዲስ የጠላት ሰፈሮችን ማጥቃታቸውን የኮንጎ ጦር ሰራዊት ባወጣው የትዊት መልእክት አስታውቋል። እንደ አውሮፓ አቆጣጠር ህዳር 30 የሁለቱ አገሮች ጥምረት ጦር እርምጃ መውሰድ ከጀመረ ወዲህ ብዙ ሰላማዊ ሰዎች ላይ በዩጋንዳና ኮንጎ ውስጥ ለደረሰው የሽብር እልቂት ተጠያቂ የሆነውን የተባበሩት ዲሞክራቲክ ኃይሎች ወይም ኢዲኤፍ እየተባለ የሚጠራውን የአማጽያን ቡድን መደምሰሱን አስታውቋል። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ነው። የዲሞክራቲክ ፓርቲ የህግ መወሰኛው ምክር ቤት አባላት መካከለኛውን አቋም የያዙ ናቸው የሚባሉት የዌስት ቨርጂኒያው ሴኔተር ጆ ማንሽን ወደ $2 ትሪሊየን የሚጠጋውን የፕሬዝደንት ባይደን የማህበራዊ ደህንነት ሴፍቲ ኔት የወጪ እቅድ እንደሚቃወሙ አስታውቀዋል። ይህ እቅድ የሚሸፍናቸውና የሚያስወጣቸው ወጪዎች ጠንካራ ክለሳ እንዲደረግባቸው ሊያደርግ ስለሚችል የማለፍ እድሉን ያጨልመዋል ሲሉም ባለሙያዎች ያላቸውን ስጋት ገልጠዋል። የዋይት ሀውስ ቃል አቀባይ ጄን ሳኪም አሁንም እንደገና ሴኔተሩ ሀሳባቸውን ይለውጡ እንደሆነና መጀመሪያ የገቡትን ቃል እንዲጠብቁ መጎትጎታችንን እንቀጥላለን ብለዋል። የዩናይትድ ስቴትስ መድኃኒት አምራች ሞደርና ሶስተኛው ዙር የሞደርና ክትባት መድኃኒት በከፍተኛ ደረጃ እየተሰራጨ ለሚገኘው የኦሚክሮን ቫይረስ ውጤታማ መሆኑን በቤተ ሙከራ በተደረገው ምርመራ መረጋገጡን ዛሬ ባወጣው መግለጫ አስታወቀ። ሞደርና በመግለጫው እንደማጠናከሪያ በግማሽ የሚሰጠው ክትባት መጠን የሰውነት መከላከል አቅምን በ37 ጊዜ እጥፍ እንደሚያሳድግ ሲገልጽ፣ ሙሉ ክትባት መድኃኒት ደግሞ 80 ጊዜ የበለጠ አቅም የሚሰጥ መሆኑን አስታውቋል። የዩናይትድ ስቴትስ የፌዴራል መንግስት እና የጤና ባለስልጣናት ሁለቱን የሞደርናና የፋይዘር ክትባት መድኃኒቶች ለሁሉም አዋቂዎች እንደማጠናከሪያ ክትባት መድኃኒትነት ሊሰጡ የሚችሉ መሆናቸውን ባለፈው ወር መፍቀዳቸው ይታወቃል። የሞደርና መግለጫ የወጣው በዩናይትድ ስቴትስ የተላላፊ በሽታዎች ከፍተኛ ባለሙያ አንቶኒ ፋውቺ ኦሚክሮን ቫይረስ በዓለም ላይ በከፍተኛ ሁኔታ እየተስፋፋ መሆኑን በመጥቀስ ሁሉም አሜሪካውያን እንዲከተቡ ትናንት የሰጡትን ማስጠንቀቂያ ተከትሎ መሆኑን ተመልክቷል። በሆንግ ኮንግ ትናንት በተካሄደው የምክር ቤት አባላት ምርጫ የቻይና ደጋፊ የሆኑት እጩዎች በርካታውን ድምፅ አሸንፈው መውሰዳቸው ተሰማ። ሮይተርስ እንደዘገበው 30% ብቻ መራጮች ተሳትፈውበታል በተባለው በዚህ ምርጫ የቻይና ደጋፊዎች የሆኑት 40 ወንበሮችን ሲያሸንፉ፣ በተለያዩ ሙያና የንግድ ዘርፍ የተሰማሩት ደግሞ 30 መቀመጫዎችን አግኝተዋል። የተቀረው ጥቂት ውጤት ገና አልተገለጸም። እንደ አውሮፓ አቆጣጠር በ2016 ተደርጓል ከተባለው ምርጫ በግማሽ ያህል የቀነሱ መራጮች የተሳተፉበት መሆኑ የተመራጮችን ህጋዊ ተቀባይነት ይቀንሰዋል የሚል ስጋት መፍጠሩም በዘገባው ተመልክቷል። ዘ ዲሞክራቲክ አላያንስ ፎር ቤተርመንት ኤንድ ፕሮግረስ የተባለው ፓርቲ መሪ ስታሊ ሊ ፓርቲያቸው ህጋዊና ህዝባዊ ተቀባይነት አይኖረውም የሚለውን እንደማይቀበሉት መናገራቸው ተዘግቧል። በዚህ ምርጫ የሚሳተፉት አርበኞች ብቻ ናቸው በሚል በመንግስት የተመረጡ እጩዎች ብቻ መሳተፋቸው በአንዳንድ አክቲቪስቶችና በውጭ መንግስታት እንዲሁም በሰብአዊ መብት ቡድኖችና የዲሞክራሲ ኃይሎች ሲተች የቆየ መሆኑን ሮይተርስ በዘገባው አመልክቷል። ለምሽቱ የተመደበው የዜና ሰዓት በዚህ አበቃ። ከቀሪዎቹ ዝግጅቶቻችን ጋር አብራችሁን ቆዩ።
ደረጀ ደስታን ለዓለም ዜናዎቹ እናመሰግናለን። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሰኞ ታህሳስ 11 2014 ዓ.ም ዝግጅታችንን ነው ከአሜሪካ ድምጽ እየተከታተላችሁ ያላችሁት። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን amharic.voanews.com በአትቪኦኤ አምሃሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። አሁን ለዕለቱ ወደ ያዝነው አብይ ርዕሳችን እንወሰዳችሁ። የአፍሪካ ሀገሮች በጋራ ጥቅም ላይ ያተኮረና ራስን የሚያስችል ትብብር እንደሚያስፈልጋቸው ሶስተኛው የቱርክ አፍሪካ የጋራ ትብብር ጉባኤ ትኩረት ሰጥቶ እየተነጋገረበት እንደሆነ ተጠቁሟል። ዓለም አቀፍ መድረኮችም ለአፍሪካ ሀገሮች ፍትሃዊ እንዲሆኑ ሐሳብ ቀርቧል። የኢትዮጵያ ልዑካንም በሁለትዮሽ የጋራ ጉዳዮች ላይ ከቱርክ አቻዎቻቸው ጋር መወያየታቸው ተነግሯል። መለስካቸው አማሃ ዝርዝሩን ያሰማናል።
ጠንካራ ትብብር ለጋራ ልማትና ብልጽግና በሚል መሪ ቃል በቱርክ አንካራ በተደረገው ሶስተኛው የቱርክ አፍሪካ መሪዎች ጉባኤ የአፍሪካ ሀገሮች የሚፈጥሯቸው ዓለም አቀፋዊ ግንኙነቶች ራሳቸውን የሚያስችላቸውና የጋራ ጥቅማቸውን የሚያስከብርላቸው መሆን እንደሚገባቸው በአጽንኦት እንደተነጋገረበት የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዴኤታ ሰላማዊት ካሳ ለጋዜጠኞች ገልጸዋል። በተለይ በአሁኑ ወቅት ከተለያዩ ማዕዘናት አያሌ ዓለም አቀፋዊ መድረኮች ሚዛናቸው ለአንድ ወገን ያደላና ፍትሐዊነት የጎደላቸው አሰራሮች መሆናቸው የሚነገረውን በሚያስታውስ መልኩ ይህ ጉባኤ እንዲህ ያሉ መድረኮች እንዲቃኑ የሚያሳስብ እንደነበረ ሚኒስትሩ አጠቁመዋል።
ኢትዮጵያ በተሳተፈችበት በዚህ ሶስተኛው የቱርክ አፍሪካ ጉባኤ ላይ በረከት ያሉ ሀሳቦች ተነስተዋል። በተለይ ደግሞ አፍሪካውያን በራሳቸው መቆም እንዲችሉ፣ ራሳቸውን እንዲችሉ ለማድረግ የጋራ ተጠቃሚነት ላይ ያተኮሩ ትብብሮች ያስፈልጓቸዋል የሚል ሀሳብ ነው እንግዲህ በዋናነት ጠቅለል አድርጎ የተቀነቀነው በዚህ ጉባኤ ላይ። ከዛም ባሻገር አፍሪካ ደግሞ በዓለም አቀፍ መድረኮች ላይ ያላትን ውክልና ማሳደግ ይገባታል፣ ዓለም አቀፍ መድረኮቹም በዛው ልክ ፍትሐዊ ሊሆኑ ይገባል የሚል ሀሳብም በዚህ መድረክ ላይ በስፋት ከተነሱ አጀንዳዎች መካከል የሚጠቀስ ነው።
በጉባኤው ላይ ከተገኙት አፍሪካውያን ሀገሮች መካከል አንዷ ኢትዮጵያ ስትሆን የኢትዮጵያ ልዑካን ቡድን አባሎች በየዘርፉ ከቱርክ አቻዎቻቸው ጋር በሁለቱ ሀገሮች የጋራ ጉዳዮች ላይ መወያየታቸውም ታውቋል።
ኢትዮጵያም በሁለትዮሽ የተለያዩ መድረኮች ላይ ከቱርክ ጋር ያላትን ትብብር ማጠናከር የሚችሉ በተለያዩ መስኮች ቀደም ሲል ባነሳኋቸው መስኮች ማጠናከር የሚያስችሉ የተለያዩ የሁለትዮሽ ምክክሮችን በማድረግ የተሳካ ቆይታን በማድረግ ነው እንግዲህ የኢትዮጵያ የልዑካን ቡድን ወደ ሀገር የተመለሰው።
ጠቅላይ ሚኒስትር አብይ አህመድ በፌስቡክ ገጻቸው ከቱርክና አፍሪካ መሪዎች ጉባኤ ጎን ለጎን የልዑካን ቡድን አባሎቻቸውና እሳቸው ከፕሬዚዳንት ኤርዶጋን ጋር የሁለትዮሽ ውይይት ማድረጋቸውንም ገልጸዋል። በዚህ ጉባኤ ላይ 16 የሚሆኑ የአፍሪካ መንግስታት መሪዎች መገኘታቸው የታወቀ ሲሆን የወቅቱ የአፍሪካ ህብረት ሊቀመንበር ፌሊክስ ቼሴኬዲን ጨምሮ የሴኔጋሉ ማኪ ሶል፣ የጋናው ናና አኩፎ ኦዶ፣ የኤኳስን አገሮችን በመወከል ጭምር የሩዋንዳው ፖል ካጋሜ፣ የዚምባብዌው ኤመርሰን ማናንጓጓና የናይጄሪያው ሙሐመድ ቡሃሪ ተገኝተዋል። በቱርክ የውጭ ጉዳይ ሚኒስትር አገላለጽ በፕሬዚዳንት ረሲፕ ኤርዶጋን የተስተናገደው ይህ አዲስ መድረክ ቱርክ ከአፍሪካ ህብረት ጋር ላላት ግንኙነት አዲስ ምዕራፍ ነው ብሏል። የህብረቱን ኮሚሽን ኮሚሽነር ሙሳ ፋኪ መሐመትን ጨምሮ የአፍሪካ ህብረት የዘርፉ ኮሚሽን አመራሮችም በዚህ ጉባኤ ተገኝተዋል። መለስካቸው አማ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
አድማጮች፣ የዕለቱን አብይ ርዕስ ዘገባችንን ነበር ያሰማናችሁ። የትንታኔው መጽሔት የሚስተናገዱበት ክፍለ ጊዜ ይቀጥላል። በምዕራብ ኦሮሚያ ነቀምቴ ከተማ ነዋሪ የነበሩና በፖለቲካ ውስጥ ተሳትፎ የነበራቸው አራት ወጣቶች በመንግስት የጸጥታ ኃይሎች መገደላቸውን ገልጾ በአቶ ዳውድ ኢብሳ የሚመራው የኦሮሞ ነጻነት ግንባር ኦነግ መግለጫ አውጥቷል። የኦሮሚያ መንግስት ኮሚኒኬሽንስ ቢሮ ኃላፊ አቶ ኃይሉ አዱኛ በበኩላቸው ወጣቶቹ መሳሪያ ታጥቀው የመንግስት ስራ ኃላፊዎች ላይ ግድያ የፈጸሙ ከመሆናቸው በተጨማሪ በዕለቱም የመንግስት ጸጥታ አካል ላይ እርምጃ ሊወስዱ ሲሉ ነው ተመጣጣኝ እርምጃ የተወሰደባቸው ብለዋል። ናኩር መልካ ተጨማሪውን ያሰማናል።
በአቶ ዳውድ ኢብሳ የሚመራው የኦሮሞ ነጻነት ግንባር ኦነግ ትናንት ባወጣው መግለጫ ታህሳስ 9/2014 ዓ.ም በአሰቃቂና ጭካኔ በተሞላበት ሁኔታ ምዕራብ ኦሮሚያ በሚገኙ 4 ወጣቶች በኦሮሚያ ልዩ ኃይል መገደላቸውን አረጋግጫለሁ ሲል መግለጫ አውጥቷል። ሟቾቹ አቡበከር ኑሬ፣ ኒሞና አጅጉ፣ አማኑኤል አብታሙና ዛኪሩ ኢታና እንደሚባሉ በመግለጫው ላይ ሰፍሯል። የፓርቲው ጊዜያዊ የህዝብ ግንኙነት ኃላፊ አቶ ለሚገመቹ ፓርቲው መግለጫውን አውጥቶበታል ያሉትን ምክንያት ያስረዳሉ።
ቀብሶ መጥቻ ኬሰቲ ለሞተ ገሬ ቀበኝ ፊ
የህዝቡ ትግል ውስጥ ከፍተኛ አስተዋጽኦ የነበራቸው እንደነበሩ የታሪካቸው መዝገብ ምስክር ነው። የመረጃ ምንጫችን እነሱ የሚኖሩበት ማህበረሰብ ነው። እንዲሁም ደግሞ ከቤተሰብ ዘመድና የቅርብ ወዳጆቻቸው መረጃ ወስደናል። እነዚህን የመረጃ ምንጮች ይዘን ከዚህ ቀደም ከነበራቸው የትግል ሚና ጋር በማስተያየት እነዚህ ልጆች በመንግስት ጸጥታ ኃይሎች መገደላቸውን ለማረጋገጥ ችለናል ሲሉ ገልጸዋል። በዚህ ዙሪያ ከቤተሰቦቻቸው ወይም ከአይን እማኞች ለማረጋገጥ ያደረግነው ጥረት አልተሳካም። አቶ ለሚ ወጣቶቹ የፓርቲያቸው አባላት ባይሆኑም በፖለቲካ ሂደት ውስጥ ተሳትፎ ነበራቸው ይላሉ።
በረኩመላማፍ ሰደቲ ካሴ ጋሪኒሳኒ መነሂዳ ካንቱረን
ከፈረንጆቹ 2018 ዓ.ም ጀምሮ ደግሞ በመንግስት ታስረው የነበሩ ሲሆን ፍርድ ቤት ማስረጃ አጥቶ በነጻ ለቋቸው ነበር። እነዚህ ልጆች የፖለቲካ ታሳሪዎችም ነበሩ ማለት ይቻላል። እነዚህ ልጆች ማናቸው ብለህ ለጠየከኝ የኢህአዲግ መንግስት በመጣድ ረገድ ከፍተኛ ሚና ከነበራቸው ወጣቶች መካከል ናቸው። ከ2014 እስከ 2018 ደግሞ ከተገደሉ ወጣቶች መካከል አቡበከርና ኒሞና የተባሉት በወጣቶች የፖለቲካ ተሳትፎ ውስጥ ከፍተኛ ሚና ነበራቸው ሲሉ ገልጸዋል። በአቶ ዳውድ ኢብሳ የሚመራው ኦነግ ይህንን ይበል እንጂ የኦሮሚያ ክልል መንግስት ኮሚኒኬሽንስ ቢሮ ኃላፊ አቶ ኃይሉ አዱኛ የመንግስት ጸጥታ ኃይሎች በነቀምቴ ከተማ ሲቪል የሆኑ ሰዎችን እንዳልገደሉ ይናገራሉ። ወጣቶቹ ከዚህ ቀደም የመንግስት አመራሮችና ሰራተኞች ላይ ጥቃት ሰንዝረዋል ሲሉም ያስረዳሉ።
በመጀመሪያ ደረጃ በአቶ ዳውድ ኢብሳ የሚመራ ኦነግ በእኛ ክልልም አይንቀሳቀስም። በዚህ በሀገር ደረጃም እውቅና ያለው ፓርቲ የለም። ይሄን መግለጽ እንፈልጋለን። አባ ቶርቤ ስም የሚንቀሳቀሱ የታጠቁ ቡድኖች በነቀምቴ ከተማ አንደኛ በ29 ሶስተኛ ወር በ2014 በሁለት የነቀምቴ ከተማ ማዘጋጃ ቤት ሰራተኞች ላይ ጭካኔ በተሞላበት ሁኔታ ግድያ የፈጸሙ፣ ሁለተኛ ደረጃ ደግሞ በምስራቅ ወለጋ ውቶ ጊዳ ወረዳ የጸጥታ ጽህፈት ቤት ምክትል ኃላፊ በሆነ አቶ አሰፋ ጊሎ ላይ ግድያ ፈጽሞ ለሶስተኛ ግድያ ሲዘጋጁና በጸጥታ አካል ላይ እርምጃ ሊወስዱ ሲሉ ነው ተመጣጣኝ የሆነ እርምጃ የተወሰደባቸው ማለት ነው።
አቶ ኃይሉ አዱኛ አያይዘውም
በከተማ ውስጥ የሚንቀሳቀሱ የታጠቁ ኃይሎች ናቸው፣ በጸጥታ አካል ላይ እርምጃ ሊወስዱ ሲሉ ነው፣ ቁም አልቆምም በሚል ላይ ነው እርምጃ የተወሰደባቸው ማለት ነው። ስለዚህ በኃይል የሚንቀሳቀሱ ለህግ የሚገዙ አካላቶች ሳይሆኑ ኃይል በተሞላበት የሚንቀሳቀሱ የታጠቁ ኃይሎች ናቸው። ስለዚህ ከነመሳሪያዎቻቸው ናቸው እርምጃ የተወሰደባቸው።
መንግስት ታጥቀው የህዝቡን ሰላም የሚያውኩ አካላት ላይ እርምጃ መውሰዱን ይቀጥላል ያሉት ኃላፊው አሁንም ትጥቅ ይዘው የሚንቀሳቀሱ ካሉ ለመንግስት በሰላም እጃቸው መስጠት ይኖርባቸዋል ሲሉ አሳስበዋል። ለአሜሪካ ድምፅ ናኮር መልካ ካምቦ።
በደብረ ብርሃን ከተማና በሌሎች የሰሜን ሸዋ ዞን አካባቢዎች የነበሩ ተፈናቃዮች ወደ አካባቢያቸው መመለስ ጀምረዋል። ጦርነት ሲካሄድባቸው ከነበሩ የተለያዩ የአማራ ክልል አካባቢዎች ተፈናቅለው በደብረ ብርሃን የቆዩ ተፈናቃዮች ተፈናቅለው በቆዩባቸው ጊዜያት የነበራቸውን ገንዘብ ከመጨረስ ባለፈ ንብረቶቻቸው ስለወደመባቸው ወደ ቀያቸው ሲመለሱም የሚደረግላቸው ድጋፍ እንዲቀጥል ጠይቀዋል። ተፈናቃዮቹ የእርዳታ አቅርቦት እንዳይቋረጥባቸው እየተሰራ መሆኑን የገለጹት ደግሞ የሰሜን ሸዋ ዞን ምክትል አስተዳዳሪ አቶ ሲሳይ ወልደ አማኑኤል ናቸው። ሰሞኑን ወደ ደብረ ብርሃን ተጉዞ የነበረው ዘጋቢያችን ኬኔዲ አባተ የተፈናቃዮቹን ሁኔታ በተከታዩ ዘገባ ይዳስሰዋል።
የደብረ ብርሃን መምህራን ኮሌጅ በከተማዋ ተፈናቃዮች ተጠለው ከሚገኙባቸው ተቋማት አንዱ ነው። በሰሜን ኢትዮጵያ እየተካሄደ ባለው ጦርነት ሳቢያ ከአማራ ክልል ሰሜንና ደቡብ ወሎ እንዲሁም ከሰሜን ሸዋ የተለያዩ አካባቢዎች ጦርነቱን ሸሽተው ከተፈናቀሉ ዜጎች መካከል ከ1400 በላይ የሚሆኑትን ይህ የኮሌጁ ግቢ አስተናግዷል። ኮሌጁ በዋናነት ሴት ተፈናቃዮችና ህጻናት ልጆቻቸው የሚገኙበት ሲሆን የህዋት ኃይሎች ከወጡባቸውና እየተረጋጉ ካሉ አካባቢዎች የተፈናቀሉ ዜጎች ወደ ቀያቸው መመለስ ጀምረዋል። ከ13 አመት ልጃቸው ጋር ከሽዋሮቢት መፈናቀላቸውን የገለጹት የ65 አመቷ ወይዘሮ አለምነሽ ከበደ ለመመለስ ከተዘጋጁ ተፈናቃዮች መካከል ናቸው። ወይዘሮ አለምነሽ ቀያቸውን ጥለው የተፈናቀሉበትን ምክንያት እንዲህ ሲሉ ይገልጻሉ።
ህዳር 9 ቀን ባለቀ ሰዓት 12 ሰዓት ላይ በጣም ነገሮቹ ሲባባሱ መድፉ በጣም በኃይለኛ ሲሆንብን ጦርነቱ መሳሪያው ተኩሱ በጣም መጣ። ህፃናቶች ተጨነቁ። መግቢያ ቀዳዳ ጠፋ። ህፃኑ አሮጊቱ መላወሻ አጣን። ለምን የመሳሪያ ጩኸት የከባድ መሳሪያ ጩኸት ግራ ሲያገባን ተነስተን ወጣን። እንደገናም ደግሞ ኦነግ ሸኔም አለ በአካባቢያችን። ያ ችግር ስላለ ፈራን። ለምን በሌላው አካባቢ የ13 አመት ልጅ የ8 አመት ልጅ ተደፈረ ሽማግሌዎች ተደፈሩ ስለሚባል ለቀን ወተናል። በዚህ ምክንያት
አሁን ከመጠለያው ተው ወደ ቤታቸው ለመመለስ የተዘጋጁት ወይዘሮ አለምነሽ በመጠለያው ስለነበራቸው ቆይታና በቀጣይነት ስለሚጠብቃቸው ህይወት ይህን ይላሉ።
በዶርም እዚህ እስካለው ሰዓት ድረስ ሁሉ ነገር ያችኑ ያለችውን ያብቃቃን እየተመገብን ኖርን። አሁን ደግሞ ሀገራችን ነጻ ወጣ ግቡ ሲባል በዛሬ ሁለት ወደ ሀገሬ ልገባ አጣዬን ጭኛለሁ። እኔ ከወጣሁ በኋላ ወሬ እንደምሰማው ያው ሱቆች ምናምኖች እኔ ራሴ ጸጉር ቤት ነበረኝ። ጸጉር ቤቴን ራሱን ብትንትኑን አውጥተውታል። ባለቤቴ እያለ ማለት ነው። እቤት ሲገቡ ግን ልጅ ሰውየው ስላለ ምንም አላደረጉ። ጣራና ግርግዳው እንኳን ቆመልኝ ነው የምለው። የቤቱ ለምን መጠለያ ነው ለሰው ልጅ። ምግብም ሆነ መጠጥ እንግዲህ ካገኘሁ ሰርቼ እኖራለሁ፣ ካላገኘሁም መንግስት የሚያደርገውን አያለሁ።
እንደ ሰሜን ወሎ ካሉ ራቅ ያሉ አካባቢዎች የመጡ ተፈናቃዮች ደግሞ ለመመለስ ሽሮና በርበሬን የመሳሰሉ የፍጆታ ቁሳቁሶችን እያዘጋጁ ተመልክተናል። ዝግጅት በማድረግ ላይ ከሚገኙ ተፈናቃዮች መካከል ከሰሜን ወሎ መርሳ የተፈናቀለችው ወይዘሮ ሀቢባ ሁሴን በመጠለያ ያሉ ዝግጅት የሚያደርጉበትን ምክንያት ታስረዳለች።
ያው እንደምታዩን ዝግጅት ላይ ነን። እንግዲህ አገራችን ተረጋግቷል ተብለን በደስታ ሽንኩርት እየላጥነ በርበሬ እየቀነጣጠስን ነው የምታዩና እዛ ሄደን ባዶ ቤት ነው የሚጠብቀን። ሁሉም ነገር ተዘርፏል። መብራትና ውሃም ስለሌለ ለማስፈጨት እንደዚህ ሹሮ በርበሬ ለማስፈጨት ስለማይገኝ ነው እዚሁ አዘጋጅተን ለመሄድ የምንፈልግ።
ዘረፋና ጾታዊ ጥቃት እንዳይደርስባት በመስጋት ከባለቤቷና ከአንድ ልጇ ጋር መፈናቀሏን የምትገልጸው ወይዘሮ ሀቢባ በመርሳ የቀሩ ቤተሰቦቿን ሁኔታ እስክታውቅ ሀሳብ ውስጥ መሆኗን ትናገራለች።
ጁንታ ገብቶ ሴቶችን ሲያስጨንቅ ሲደፍር፣ ገንዘብና ሞባይላችሁን አንጡ ወርቃችሁን አንጡ እያለ ሲያሰቃይ ጉዞ ጀመርን ማለት ነው። እየተሰደድ ነው ወደ ደሴ። ደሴ 4 ወር ከምናምን ቆይተናል። ከደሴ ወደ ደብረ ብርሃን ያው ጉዞ ወደ አዲስ አበባ ነበረ። ሸኖ ላይ ታገድን። ለበጎ ነው። ደብረ ብርሃን ሆነን ሰላም ተፈጠረ ማለት ነው። እንግዲህ ስንሄድ ያሉትን ቤተሰቦቻችንን ያው ተርፈውም ይሁን ይሙቱም ይሁን የምናውቀው ጉዳይ የለም። አሁን በነገራችን ላይ ስንሄድ ነው እንግዲህ አሁን ሰርፕራይዝ ሆኖ ሁሉም ነገር የምናገኘው።
ከሰሜን ወሎ ሀራ ከተማ መፈናቀሏን የምትገልጸው ሌላዋ ለመመለስ ዝግጅት በማድረግ ላይ ያለች ያገኘናት ሀና መሐመድ አንድ ወንድምና አንድ እህቷን በከባድ መሳሪያ ካጣች በኋላ እንደተፈናቀለች ተናግራለች። ወይዘሮ ሀና ከአካባቢዋ ስትወጣ ከባለቤቷና ከ15 ዓመት ልጇ ጋር ቢሆንም ከልጇ ጋር መንገድ ላይ መለያየቷን ትገልጻለች። እናም ለመመለስ የምትጓጓበት ዋናው ምክንያት ልጇን ፍለጋ መሆኑን ነው የምትናገረው።
የመጀመሪያ ተፈናቃይ ነን። 6 ወር አለፈን። እንደው ያው ከባድ መሳሪያ ምናምን ቤተሰብ ምናምን ጎርቷል ገብተዋል። እኔ አሁን አንድ ወንድሜና አንድ እህቴን አጥቻለሁ። እንደዛ ማለት ከባድ መሳሪያ ልትልድ እቃችን ንብረታችን ምናምን ወድሟል። እኔ ከቤተሰቦች ግድጄም ጋር ተለያይተና እኔ ብቻዬንና ባለቤቴ ብቻ ነን ያለን። ድሬ ሮቃ የሚባል ሀገር አለ። እዛ ነው የተለያየ ነው ልጄ ጋር። በቃ በመንገድ ላይ አጋጣሚ ነው የተለያየ። እነሱ ከኋላ አጋጣሚ ሲመጡብን ከኔ ጋር ተለያየ። እያስፈለኩ ነው አብዛኛውን አሁን ለመሄድ የተነሳሁት ለሱ ብዬ ነው።
ተፈናቅለው በቆዩባቸው ባለፈባቸው ጊዜያት በእጃችን ያለንን ገንዘብ ጨርሰናል እና ወደ ቀያችን ስንመለስ ህይወታችንን ለመምራት እንቸገራለን የሚሉት ተፈናቃዮቹ የሚደረግላቸው ድጋፍ እንዲቀጥል ይጠይቃሉ። ወይዘሮ ራቢያ ተፈራ ከመርሳ ከተፈናቀሉት መካከል ነች።
ልጆች ስለያዝንም ሀክም ቤት ይዘጋጋል፣ ውሃ ይጣፋል። ህፃን ልጅ ይዘህ እንዴት ብለህ ትቀመጣለህ? ያለው ነገር የመሳሪያም ድምጽ ለህፃናት ልጆች በጣም ይከብዳል። ያው ከወጣን እንግዲህ 5 ወር ምናምን ይሆናል ነው። 5 ወር ሙሉ ካለ ስራ ካለ ምን ያለ ነው። በጣም ይከብዳል ጊዜው። እዛ ሄደን ባዶ ቤት ነው የምንገባው። 5 ወር ስትቀመጥ ደግሞ ያስከውን ትጨርሳለህ። ሄደን ስራ ቦታ የምንገባበት የለንም፣ ወድሟል የምንሰራበት። ከዚህ በኋላም ሀገር ገብተን ድጋፍ ቢደረግልን።
በሰሜን ሸዋ ዞን የከረሙ ተፈናቃዮች ወደ ቀያቸው በሚመለሱበት ወቅት የእርዳታ አቅርቦት እንዳይቋረጥባቸው እየተሰራ መሆኑን የዞኑ ምክትል አስተዳዳሪ አቶ ሲሳይ ወልደ አማኑኤል ገልጸዋል።
በተለይ ተፈናቃዮች የመጡባቸው አብዛኞቹ አካባቢዎች ከዚህ ቡድን ከጠላት ነጻ ይሆኑ ስለሄዱ በአሁኑ ሰዓት እነዚህን ተፈናቃዮች ወደ ቀያቸው የመመለስ የእርዳታና የድጋፍ የዕለት ድጋፍ አቅርቦትም በዚያው ባሉበት አካባቢ እንዲሆን እርዳታውን የማስጠጋት ረጅ ድርጅቶችን ወደዚያ እንዲያመሩ የማድረግ ስራ ነው እየተሰራ ያለው።
በሰሜን ሸዋ ዞን 445,000 ያህል ተፈናቃዮች እንደነበሩ የገለጹት አቶ ሲሳይ ከነዚህም 200,000 የሚጠጉት በደብረ ብርሃን በ11 ካምፖችና ዘመድ አዝማድ ጋር ተጠግተው መቆየታቸውንም ጠቁመዋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
የተከበራችሁ አድማጮች ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን የሰኞ ምሽት ዝግጅታችንን ነው በመከታተል ላይ የምትገኙት። ወደ ተከታዩ ዘገባችን እንወሰዳችሁ። የአዲስ አበባ የሐረሪ ክልልና የፌዴራል ጤና ተቋማት በአማራና አፋር ክልል ጉዳት ለደረሰባቸው የጤና ተቋማት የሕክምና ቁሳቁሶችና መድኃኒቶችን ለግሷል። ድጋፉ የሕክምና ተቋማቱ እያንዳንዳቸው ጉዳት የደረሰባቸው አንድ የሕክምና ተቋማትን በኃላፊነት ተረክበው የሚሰጡት ነው ተብሏል። የፌዴራሉ ኤካ ኮተቤ ሆስፒታል የሐይቅ ሆስፒታልን መልሶ ለማቋቋም ኃላፊነቱን መውሰዱን አስቀድሞ ያስታወቀ ሲሆን ሌሎች የፌዴራልና የአዲስ አበባ ሆስፒታሎችም እያንዳንዳቸው ከአማራና አፋር ክልል የሚደግፏቸውን የሕክምና ተቋማት ለይተው ተረክበዋል ተብሏል። የሐረሪ ክልልም በዛሬው ዕለት ለ3 የአፋር ክልል ጤና ጣቢያዎች ድጋፍ የሚሆን የሕክምና ቁሳቁሶችና መድኃኒቶችን ይዞ ወደ አፋር ክልል ማምራቱን አስታውቋል። አዲስ ቸኮል ተጨማሪ አለው።
በሰሜን ኢትዮጵያ በተቀሰቀሰው ጦርነት በአፋርና አማራ ክልሎች ጉዳት ከደረሰባቸው በሺህ የሚቆጠሩ የጤና ተቋማት መካከል የተወሰኑትን መልሶ የማቋቋም ስራ አዲስ አበባ የሚገኙ የፌዴራልና የአዲስ አበባ ሆስፒታሎች መረከባቸውን የከተማ አስተዳደሩ ጤና ቢሮ አስታውቋል። የጤና ቢሮ ኃላፊው ዶክተር ዮሐንስ ጫላ በተለይ ለአሜሪካ ድምጽ እንዳስታወቁት ጉዳት የደረሰባቸውን ሆስፒታሎች እንደጎበኙና ሆስፒታሎችም ከተረፋቸው ላይ ሳይሆን ካላቸው ላይ ድጋፍ ለማድረግ መወሰናቸውን አስታውቀዋል።
የከተማ መስተዳደሩ ስር የሚገኙ የጤና ተቋማት የህግ ማስከበሩ ዘመቻ ወቅትም በህልውና ዘመቻ ወቅትም ድጋፍ ሲያደርግ የቆየ ነው። በማቴሪያልም በባለሙያም ስናደርግ ቆይተን ነበር። አሁን ግን በዚህ በኃይል የተያዙ ቦታዎች የህወሓት አጥፊ ቡድን የዘረፋቸውን ጤና ተቋማትን ለመጎብኘት እድሉን አግኝተን ከጤና ሚኒስትርም ጋር በመነጋገር እንግዲህ ሁለት ነገር ነው። አሁን እነዚህ ደግሞ የጤና ተቋማት አገልግሎት ቶሎ መስጠት አለባቸው። ምክንያቱም እዛ አካባቢ ወላድ የምትወልድበት ቦታ አታ መሞት የለባትም። እንዲሁም ደግሞ ጉዳት የደረሰባቸው የመከላከያ ሰራዊቶችን በቅርበት አገልግሎት ማግኘት ስለሚገባቸው ከጤና ሚኒስቴር ጋር በመነጋገር እንግዲህ ሁሉም ሆስፒታል አንዳንድ ሆስፒታልን መውሰድ አለበት ማቋቋም አለበት ብለን ሁሉም የሆስፒታሎች ስራ አስኪያጆች በቦታው ሄደው እንዲያዩት የተሰጣቸውን ሆስፒታሎች አይተው ጋፓቸውን አሰስ አድርገው ድጋፍ እንዲያደርጉ እና ስራ እንዲያስጀምሩ ማድረግ ችለናል። ይህንንም ሲያደርጉ እንግዲህ ከዚህ በፊት እንደምናውቀው የእኛም ተቋማቶች በርካታ የሆነ የሕክምና መሳሪያም ግብአትም ችግር ሊኖርባቸው ይችላል። ይህን ከተረፋቸው ሳይሆን ካላቸው ላይ እንዲያካፍሉ ነው የተነጋገርነው።
በዚህም መሰረት በአዲስ አበባ ከተማ አስተዳደር ስር ያሉ በርካታ ሆስፒታሎች አንዳንድ ሆስፒታሎች በኃላፊነት ተረክበው ድጋፍ ማድረግ እንደጀመሩና ድጋፍ የተደረገላቸው የተወሰኑ ሆስፒታሎችም አገልግሎት መስጠት እንደጀመሩ ተናግረዋል።
እንግዲህ ጥሩነሽ ቤጂንግ ሆስፒታል ከሚሴ ሆስፒታልን እና ጤና ጣቢያን ከሚሴ ጤና ጣቢያን እንዲወስድ አርገናል። ዘውዲቱ መታሰቢያ ሆስፒታል ደጎሎ ሆስፒታልን እንዲደግፍ እና ስራ እንዲያስጀምር፣ ሚሊሊክ ሆስፒታል መሀል ሜዳ ሆስፒታልን ደግፎ ስራ ማስጀመር እንዲችል አርገናል። የካቲት 12 ወርሄል ሆስፒታልን፣ ራስ ደስታ ሆስፒታል፣ ደብረሲና ሆስፒታልን እና ጋንዲ መታሰቢያ ሆስፒታል ሞላሌ ሆስፒታልን ነው እንዲደግፉና ስራ እንዲያስጀምሩ የተስማማ ነው ከጤና ሚኒስቴር ጋር። በዚህም መሰረት በርካታ የሕክምና ቁሳቁሶችን እና ግብአቶችን ይዘው በመሄድ እንደዚህ ነገሮችን ማድረግ ችለዋል እና አሁን እንግዲህ ባለፈው ሳምንት ዊኬንድ ለማየት ሞክረናል። የተወሰኑ ተቋማቶች አገልግሎት እንዲጀምሩ ማድረግ ተችሏል እና ጥሩ መነሳሳት አሳይተዋል። እንግዲህ በብር ስንተም ነው እነዚህ ሆስፒታሎች የደገፉትን አሁን አገልግሎት እንዲጀምሩ ሁሉን ድጋፍ ስናየው ወደ 39.4 ሚሊዮን ብር የሚገመት ይሄ ሆስፒታሎቹን ከማቋቋም ጋር ተያይዞ ያለው ኮስት ነው። ነገር ግን ከዚህ በፊት ጀምሮ ሲደረግ የነበረው በአጠቃላይ ከ62 ሚሊዮን ብር በላይ የሚሆን ድጋፍ ማድረግ ይችላል እንደ አዲስ አበባ ከተማ አስተዳደር።
በዚሁ ድጋፍ ተጠሪነታቸው በፌዴራል መንግስቱ ስር ያሉ ሆስፒታሎችም የተረከቧቸውን ሆስፒታሎች ስራ እንዳስጀመሩ በመስኩ ጉብኝታቸው ማረጋገጣቸውን ዶክተር ዮሐንስ ገልጸዋል።
ፌዴራል ሆስፒታሎችም የወሰዷቸውና ስራ ያስጀመሯቸው ተቋማት አሉ። ለምሳሌ እኔ አሁን የሀይቅ ሆስፒታልን ኤካ ኮተቤ እያደራጀው ይገኛል። የኮምቦልቻ ሆስፒታልን አለርት እያደራጀ ይገኛል። እንዲሁም የደሴ ሆስፒታልን ቅዱስ ጳውሎስ ሚሊኒየም ሜዲካል ኮሌጅ እያደራጀው ስራ አስጀምሮታልም አይተናል በአካል ሜዳን። እንዲሁም ቦሩ ሜዳን የሴንት ፒተር ቅዱስ ጴጥሮስ እያደራጀውና እያቋቋመው ይገኛል። ለዛ እኔ በተመለከትኩባቸው ቦታዎች የነበሩት የፌዴራል ተቋማት እነዚህን ነበር ለማየት ተቻለ። ይህ ማለት እነዚህ ብቻ አይደሉም። በሌላም ግንባር በሌላም በኩል ያሉ እያደራጁ ያሉ የፌዴራል ተቋማት ይኖራሉ።
ይህ መሰሉ ድጋፍ መጀመሩን በመጀመሪያ ይፋ ያደረጉት የኢካ ኮተቤ ሆስፒታል ሜዲካል ዳይሬክተር ዶክተር ዮናስ አግደው ነበሩ። በአማራ ክልል ላሉ ሆስፒታሎች ድጋፍ እያደረጉ ሁሉም ሆስፒታሎች በተመሳሳይ እያንዳንዳቸው ከአፋር ክልል አንዳንድ ጤና ጣቢያ ተረክበው ድጋፍ ለማድረግ በዝግጅት ላይ መሆናቸውን ነው ዶክተር ዮሐንስ የገለጹልን። የጤና ሚኒስቴርም በፌስቡክ ገጹ ሌሎች አካላትም ተመሳሳይ ድጋፍ እንዲያበረክቱ ጥሪ አቅርበዋል። ድጋፉ ሌሎች ክልሎችንም ሊያካትት እንደሚችልም ነው ያገኘነው መረጃ የሚያመለክተው። ለዚህም ጥሪ ምላሽ ከሰጡት መካከል የሀረሪ ክልል ይገኝበታል። የክልሉ ጤና ቢሮ የኮሚኒኬሽንና ለውጥ ስራዎች ዳይሬክተር አቶ ሬድዋን መሐመድ በተለይ ለአሜሪካ ድምጽ እንዳስታወቁት በዛሬው ዕለት የሀረሪ ክልል ግምታቸው 7.5 ሚሊዮን ብር የሆነ ድጋፍ በአፋር ክልል ለሚገኙ 3 ጤና ጣቢያዎች ለማበርከት በክልሉ ርዕሰ መስተዳድር አቶ ኦርዲን በድሪ የተመራ የልኡካን ቡድን ወደ አፋር ክልል አቅንቷል።
በዚህ ባለው እንግዲህ ጦርነት ብዙ ጤና ጣቢያዎች እና ጤና ተቋማት እየወደሙ መሆኑ ይታወቃል። ስለዚህ አሁን የመረዳዳት ጊዜ ስለመሆኑ እንግዲህ ጤና ሲስተሙ መበላሸት የለበትም። አንድ ቦታ ላይ ችግር ሲፈጠር ሀገሪቱ አውሩ ላይ ስለሚፈጠር ይህን ከግምት በማስገባት እንግዲህ እንደ ሀረሪ ክልልም በአፋር ክልል የሚገኙ 3 ጤና ተቋማትን መልሶ በማቋቋም ወደ ስራ ለማስገባት በማሰብ ነው እንግዲህ ኃላፊነቶች ቅድም እየሰራን ያለ ነው። ከዚህ በፊትም የተለያዩ ድጋፎችን እንግዲህ ውዝብር አድርገን ታውቃለህ ብዬ አስባለሁ። አሁን ግን 7.5 ሚሊዮን ብር የሚያወጣ አልጋዎች፣ ሕክምና ቁሳቁሶችን፣ መድኃኒቶችን ጨምሮ 2 መኪና እንግዲህ ተጭነው ትላንትና ወጥተዋል። ዛሬ ይደርሳሉ ብለን እንጠብቃለን። ስለዚህ ክቡር ፕሬዚዳንቱም የጤና ቢሮ ኃላፊም ዛሬ ተነስቶ ወደዛ ሄደዋል።
አሁን እየተደረገ ያለው ድጋፍ ስራ ለማስጀመር ያህል እንጂ የጤና ተቋማቱን ወደ ነበሩበት ለመመለስ ብዙ ይቀራል ያሉት የአዲስ አበባ ከተማ አስተዳደር ጤና ቢሮ ኃላፊ ዶክተር ዮሐንስ ጫላ ድጋፋቸው ወደፊትም ተጠናክሮ እንደሚቀጥል ነው የገለጹት። ካለፈው ሰኔ ወር ጀምሮ በአማራ ክልል በተካሄደው ጦርነት የተባበሩት መንግስታት ድርጅት የሰብአዊ እርዳታ ማስተባበሪያ ጽህፈት ቤት ወይም ኦቻ ባወጣው መረጃ መሰረት በአማራ ክልል ከ2300 በላይ ህክምና ተቋማት ላይ ጉዳትና ዘረፋ ሲደርስ በአፋር ክልል ደግሞ ካሉት 414 የህክምና ተቋማት 94 ላይ ጉዳትና ዘረፋ ተፈጽሞባቸዋል። የአማራ ክልል ግን ዘረፋና ውድመት የደረሰባቸው የጤና ተቋማት ከዚህ በላይ ናቸው ይላል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
የተከበራችሁ አድማጮች፣ የዜናና የትንታኔው መጽሔት የሚስተናገዱበት ክፍለ ጊዜ ተጠናቀቀ። እያደመጣችሁ ያላችሁት በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት በቪኦኤ ኢትዮጵያ ቻናል ኤንኤስኤስ 12 ላይ ከዋሽንግተን ዲሲ የሚተላለፍላችሁን የአሜሪካ ድምጽ ስርጭት ነው። በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም ላይ እንገኛለን። በፌስቡክ አት ቪኦኤ አማሪክ ላይ ስርጭታችን በቀጥታ እየተላለፈ ይገኛል። በትዊተርም እንዲሁ ሃሽታግ ቪኦኤ አማሪክ ብላችሁ ተከተሉን። ኢንስታግራም እና ዩቲዩብ ላይም አለን። አስተያየትና ጥቆማ ሲኖራ ካላችሁ ተዘዋዋሪው የስልክ መስመራችን 202-205-9942 የውስጥ መስመር 14 ነው። አስተያየቶቻችሁን በድምጽ በተቀረጸው መመሪያ መሰረት አኑሩ ወይም horn@voenews.com ላይ ኢሜል አድርጉልን። ያስተናገድኳችሁ ያለው ጽዮን ግርማ ነኝ። ወደ ሁለተኛው አጋማሽ የመጀመሪያ ዘገባችን እናልፋለን። ኢትዮጵያ ውስጥ ተፈጽመዋል የተባሉ የሰብአዊ መብት ረገጣዎችን ለመመርመር የሚያስችል የባለሙያዎች ቡድን ለማቋቋም የተባበሩት መንግስታት ድርጅት የሰብአዊ መብቶች ምክር ቤት ወስኗል። ድርጅቱ ኢትዮጵያን በሚመለከት የተለያዩ ሪፖርቶችን ሲያቀርብ ነበር። ከኢትዮጵያ ሰብአዊ መብቶች ኮሚሽን ጋርም የምርመራ ውጤታቸውን ቀደም ብለው ይፋ አድርገዋል። የአሁኑ ውሳኔው የውዝግብ ምንጭ ሆኗል። ለምን? ለዚህ መልስ ለማግኘት ሀብታሙ ስዩም ወደ ዶክተር አደም ካሴ ደውሏል። ዶክተር አደም በተለያዩ ዓለም አቀፍ የአውታሮች ላይ ከሚያቀርቧቸው በተለይ አፍሪካን የሚመለከቱ ትንታኔዎች በተጨማሪ ኔዘርላንድስ የሚገኘው የዓለም አቀፍ የዲሞክራሲና የምርጫ ድጋፍ ኢንስቲትዩት ባልደረባ ናቸው።
አንደኛው ምናልባትም አሁን አንተ መጨረሻ ላይ የጠቀስከው የኢትዮጵያ የሰብአዊ መብት ኮሚሽንና የዓለም አቀፍ የሂውማን ራይትስ ሃይ ኮሚሽነሩ አብረው በጋራ ሆነው እየሰሩት ያለ ስራ አለ። ያ እያለ ተጨማሪ አዲስ ነገር መመስረቱ የተዘጋጀውን ሁሉም ነገር የሚያበላሽ የሚደግም አይነት ስለሆነ ነው። አንድ ነው። ሁለተኛውና ምናልባትም በጣም ጠንካራው ነጥብ ደግሞ ይሄ ጉዳይ በተለይ ደግሞ በኢትዮጵያ በኩል አሜሪካ መንግስትና የአውሮፓ ህብረት በተለይ ፈልጉትን ነገር መጀመሪያ ላይ በዩኤን ሴኩሪቲ ካውንስል ውስጥ ከዛም በኋላ ደግሞ በአውሮፓ ህብረት ውስጥም አንዳንድ እርምጃዎች ለኢትዮጵያን በተመለከተ መውሰድ ባለመቻላቸው ሌላ አማራጭ የፖለቲካዊ መንገድ ቀላል የሆነውን መንገድ መርጠው መሄዳቸው ነው እና እንደ በኢትዮጵያ መንግስት እየታየ ያለው ይሄ ነገር እንደ ፖለቲካዊ ጫና ማሳደሪያ እንጂ ስርዓቱ የተከተለ አይደለም ከሚል ሳቢ የመጣ ነው። እንደ ሶስተኛ መጨመር ከተባለ ደግሞ ፖለቲካዊ ነው ተብሎ መታየቱ ደግሞ በሰላም ነገሩን በሰላም ለመፍታት የሚደረገውን ጥረት ሊያደናቅፍም ይችላል ከሚል ሳቢ ነው።
እንግዲህ አርብ ዕለት በነበረው የድምፅ አሰጣጥ ሂደት ላይ ከ47 ዓለም ሀገራት መካከል 20ው ድጋፋቸውን፣ 15ቱ ተቃውሟቸውን፣ 11ዱ ደግሞ ድምፅ ታቅቦ አሳይተዋል። የመርማሪ ቡድኑ ግብ እንግዲህ በተባበሩት መንግስታት ድርጅት አይን ነው የሰብአዊ መብት ረገጣዎችን መመርመር፣ በጦርነቱ ውስጥ ተሳታፊ የሆኑትን አካላት የወንጀል አድማስ ማወቅ እንደሆነ ተጠቅሰዋል። ይሄ ከሆነ ነገሩ የዓለም ሀገራት በአንድ ድምፅ ያልተስማሙበት ምክንያት ምንድን ነው? ሀገራት በዚህ ደረጃ የተከፋፈለ አቋም እንዲኖራቸው ምክንያቱ ምንድን ነው?
ሶስት ምክንያቶችን መጥቀስ ይቻላል። አንደኛው ፖለቲካዊ ይዘት ያለው ሂደት እንደመሆኑ ሁሉም ሀገራት ይስማማሉ ተብሎ አይጠበቅም። ለዛም ነው የውሳኔ አሰጣጥ ሂደቱ ሁሉም በስምምነት ሳይሆን አብዛኛው ድምፅ ባገኘው መንገድ የሚሰራው። እንግዲህ አንዱ እሱ ነው። ሁለተኛው ደግሞ በተለይ ኢትዮጵያ ሳትሆን በአጠቃላይ ከምዕራባውያኑ ሀገሮች ውጭ ያሉ ሀገራት አንዳንድ ጊዜ በተለይ ይሄ የሂውማን ራይትስ ካውንስሉ የሚባለው የተለያዩ ጫናዎችን ለማሳደር በአፍሪካ ሀገሮች ላይ እና በተለያዩ ድሃ በሚባሉ ሀገሮች ላይ የተለያዩ ጫና ያመጣል የሚል ሳቢያ አለ እና አንዳንድ ሀገሮች ለምሳሌ ራሽያን፣ ቻይናን በመርህ ደረጃ ብዙ ጊዜ እንደዚህ አይነት ውሳኔዎች በተለይ አንድን ሀገር ላይ ያተኮረ ነገር እንዳይዘጋጅ የመቃወም አዝማሚያ ይታያል ከፖለቲካዊ ነው ከሚል እና የምዕራባዊ ውጭ ያሉ ሀገራትን ታርጌት ለማድረግ ይጠቀሙበታል ከሚል ሳቢ ማለት ነው። ሶስተኛው ደግሞ ከኢትዮጵያም ጋር በተለይ አሁን ባለው አንዳንድ ሀገራት ሁኔታው ይህን ነገር የሰላም ሂደቱን ኢትዮጵያውያን ችግር ውስጥ ቢሆንም ጦርነቱ ቢሆንም ራሳቸው ነገሮችን ይፈታሉ የሚል እምነት ስላላቸውና እንደዚህ አይነት እርምጃዎችም ምናልባት ጣልቃ እየገቡ ትኩረት እንዳውም እየሳቡ ሰላሙን የማምጣት ሂደቱ ላይ ያልተገባ ጫና ይፈጥራል ከሚል እሳቤ ነው። በአጠቃላይ እንግዲህ ሁልጊዜም ይሄ ድርጅት በተለይ እንደዚህ አይነት አንድ ሀገርን ላይ ትኩረት ያደረገ ውሳኔ ሲወሰን አብዛኛውን ጊዜ በአብላጫ ድምፅ ነው እንጂ ሁሉም ተስማምተው የሚያውቁበት ሂደት አይደለም። ምናልባትም በቅርብ ጊዜ ግንቦት ላይ ብንመለከት ለምሳሌ እስራኤልን የሚመለከት ተመሳሳይ አይነት አጣሪ ኮሚቴ ሲቋቋም ብዙ ሀገሮች ደግፈውታል፣ ግን አብዛኛዎቹ በተለይ የምዕራባውያን ሀገሮች ሁሉም ተቃውሞት ነበር። እንግሊዞች ይሄ ነገር የሰላም ሂደቱን የሚያበላሽ ነው ብለዋል። አሜሪካኖችም እንደዚሁ ትኩረት የሚወስድ እና መፍትሄ የማያመጣ ነው ብለውታል። በአጠቃላይ ይህ የተለመደ ነገር ነው። አብዛኛውን ጊዜ አንድ ሀገርን የሚመለከት ከሆነ በጣም ክፍፍል የሚታይበት ፖለቲካዊ እንድምታው ፖለቲካዊ እሳቤው የሚጠነክርበት ቦታ ነው፣ መድረክ ነው።
ይህንን ውሳኔ እንግዲህ ኢትዮጵያ እንደማትቀበለው አስታውቃለች። በአገሪቱ የውጭ ጉዳይ ሚኒስቴር በወጣው መግለጫ ላይ የመርማሪ ቡድኑን የመተባበር ፍቃድ እንደሌላትም አሳይታለች። የተመርማሪዋ ሀገር ፍቃድ በሌለበት ሁኔታ ሁኔታ የመርማሪ ቡድኑ ጣ ምንድን ነው የሚሆነው? ኢትዮጵያስ ተገዳ መርማሪዎችን የምታስተናግድበት አሰራር አለ ወይ? ዓለም አቀፍ ሕግ አለ ወይ?
ከሁለተኛው ልጀምር። በዓለም አቀፍ ሕግ በተለይ ሄግ ኮሚሽኑን በሚመለከት በተለይ አንድ ሀገር ሊገባ የሚችለው ገብቶ ሀገር ውስጥ ለመመርመር የሚችለው በሀገሪቷ ፈቃድ ከተሰጠው ብቻ ነው። ኢትዮጵያን ሊያስገዳት የሚችል ስርዓት የለም። ነገር ግን እንግዲህ በህግ ስርዓት ባይኖርም በፖለቲካ ደረጃ ግን ጫና ሊያመጣ የሚችል ምን የምትደብቁት ነገር አለ እየተባለ ነገሮች ጫና የፖለቲካ ጫና ሊያመጣብን ይችላል። በህግ በኩል ግን በኢትዮጵያ መንግስት እስካልተስማማ ድረስ ወደ አገር የመግባት መብት የላቸውም። አንዱ እሱ ነው። ሁለተኛው ነገር ምንድን ነው? እንግዲህ በአጠቃላይ በዓለም ደረጃ ከውሳኔ ሰጪ አካላት በተጨማሪ እነዚህ ውሳኔ አካላት እየተጠቀሙ አንዳንድ ሀገራት እነሱ የሚደግፉትን አቋም ለማራመድ ይጠቀሙበታል። በዚህም ላይ እንግዲህ በተለይ አሜሪካኑና ምዕራባውያን ኢትዮጵያ ይህንን ነገር የማታስገባ ከሆነ አንዳንድ ጫናዎችን ለማድረግ ለምሳሌ ሳንክሽኖችን ለመጫን ወይም አንዳንድ ግፊቶችን ለማድረግ ሊጠቀሙበት ይችላሉ። በህግ ደረጃ እንግዲህ ኢትዮጵያ ውስጥ የማስገባት ግዴታ ባይኖርባትም በፖለቲካው ደረጃ ግን በተባበሩት መንግስታትም ከዛም አልፎ ደግሞ ይህንን ውሳኔ የሚደግፉ ሀገራት ምዕራባውያን ሀገራትም ያንን ተጠቅመው ጫና ሊያደርሱብን ይችላሉ። አንድ እሱ ነው። ሁለተኛ ነገር ግን ወደ ኢትዮጵያ አልገቡም መግባት አይችሉም ማለት ምርመራውን ማካሄድ አይችሉም ማለት አይደለም። ምርመራውን ማካሄድ ይችላሉ፣ ይቀጥላሉ። እንግዲህ በስልክም በሌላ መንገድ አካሄደውም አለው የሚለውን መረጃ ለሰብአዊ መብት ካውንስሉ ያቀርባሉ።
በምዕራባውያን ወገኖች ዘንድ የሚነሳ አንድ ሀሳብ አለ። የአፍሪካ ሀገራት በሀገራቸው ውስጥ ሊኖር ለሚፈልጉት ግንባታ የምዕራባውያንን እገዛ ይጠይቃሉ። ነገር ግን በሀገራቸው ውስጥ እንዲገነባ የሚፈለገውን የዲሞክራሲ ስርዓት ለመገንባት እንዲሁም ደግሞ ሰብአዊ መብት የተረጋገጠበትን አድማስ በተመለከተ የሚቀርቡ ጥያቄዎችንም ሆነ ተጠያቂነቶችን ደግሞ ለመቀበል ዝግጁ አይደሉም የሚል ወቀሳም ሲያቀርቡ ይሰማል። ሁለቱን ማቻቻል የሚቻልበት አሰራር እንዴት ነው መምጣት የሚችለው?
ሀገራት ኃላፊነት አለባቸው። የእያንዳንዱን ሀገር የራሳቸውን ህገ መንግስታዊ ስርዓት ብንመለከት እንደ የዓለም አቀፉን እና በአፍሪካ ደረጃ ያሉትን ግዴታዎችን ኃላፊነቶች ብቻ ሳይሆን በየሀገሩ ያለውን የህገ መንግስታዊ ግዴታዎች ብንመለከት እድገቱንም ዲሞክራሲውንም ሁሉንም የማሰባጠር የማሰራት ግዴታ አለባቸው ሀገራት። የዓለም አቀፉ ማህበርም እንደዚሁ በተለይ በዓለም አቀፍ ደረጃ የተቀበሉ መርሆችን እያየ ያንን የመጠቀም ግፊት የማድረግ ኃላፊነትም መብትም አለው። ነገር ግን ያለው ከፍተኛው ያለው ውዝግብ ምንድን ነው? ወጥነት የሌለው ጫና አንዱ አገር ሲያደርገው ዝም የሚባልበት፣ አንደኛው አገር ሳያደርገው ደግሞ ትክክል አይደለም የሚባልበት የወጥነት የሂፖክሪሲ በመኖሩ እና በተለይ ደግሞ የዓለም አቀፍ ስርዓቱ መሰረታዊ የህጋዊ ስርዓት ቢኖረውም አብዛኛው እንቅስቃሴ ግን የፖለቲካዊ ዝንባሌው ስለሚበዛ በሀገራት መካከል እንደዚህ አይነት ግፊቶች ሲመጡ ከራሳቸው ጥቅም ከራሳቸው አስተሳሰብ ጋር በማያያዝ ያሉትን ስርዓቶች ዌፐናይዝ የማድረግ የመጠቀም ዝንባሌ ስለሚያሳዩ ነው እንጂ በመርህ ደረጃ ትክክል ነህ። ሀገራት ኃላፊነት አለባቸው። ከዓለም ሀገራት እርዳታ አገኙም አላገኙም በራሳቸው ህገ መንግስታዊ ስርዓት የተቀበሉት ስለሆነ በህዝቡም የሚፈልገው ስለሆነ ዲሞክራሲያዊ ስርዓትና አስፈላጊ ግብአቶችን ማስተካከል አለባቸው። የተለያዩ ዓለም ሀገራትም ደግሞ ያንን የመርዳት አስፈላጊ ሲሆን ነገሮችን በደንብ የመገንዘብ የማክበርም ግዴታ አለባቸው። የራሳቸውን ኃላፊነትና ግንዛቤ ብቻ ሳይሆን የሀገራቱ ያለውን ግንዛቤና ሁኔታ መመልከት አለባቸው። ከዛ አንጻር ነው እንግዲህ ማየት ያለበት።
ዶክተር አደም ካሴ በተለይ የአፍሪካ አህጉርን በሚመለከቱ ህገ መንግስታዊ ትንታኔዎች በተለያዩ መገናኛ ብዙሃን ላይ በሚነበቡ በቀረቡ ፖለቲካን፣ ሰብአዊ መብትና የህዝብ አስተዳደር ላይ ባተኮሩ ስራዎችም ይታወቃሉ። ለሰጡኝ ማብራሪያ በእጅጉ አመሰግናለሁ።
እኔም በጣም አመሰግናለሁ። መልካም ጊዜ።
ሀብታሙንና እንግዳውን እናመሰግናለን። አድማጮች፣ ተከታዩ ዝግጅታችን የሰኞ ምሽት ጤና ነው። አዲሱ የኮሮና ቫይረስ ልውጥ ኦሚክሮን በዓለም ላይ ታይቶ በማይታወቅ ፍጥነት የተሰራጨ ነው ሲል የዓለም የጤና ድርጅት አስጠንቅቋል። በተለይ የኮቪድ-19 መከላከያ ክትባት ስርጭት በአፍሪካ ዝቅተኛ መሆኑ ችግሩን የበለጠ እንደሚያባብሰው የጤና ባለሙያዎችም ያስጠነቅቃሉ። ይህንን አስመልክቶ ያነጋገርናቸው በደቡብ አፍሪካ የሕክምና ባለሙያዎች ፕሬዚዳንት የሆኑትና አዲሱ የኮቪድ ቫይረስ ዝርያ ያገኙት ዶክተር አንጀሊክ ኮቴዝ አፍሪካ ክትባቱን በእኩል ደረጃ አግኝታ ቫይረሱን መቆጣጠር ካልቻለች ቀሪው ዓለም ብቻውን ከስጋት ነጻ መሆን አይችልም ይላሉ። ስመኝሽ የቆየ ዶክተር ኮቴዝን ኦሚክሮን እያስከተለ ባለው ጉዳትና ተያያዥ ጉዳዮች ዙሪያ አነጋግራቸዋለች። ቀጥሎ ይቀርባል።
ዶክተር አንጀሊክ ኮቴስ ለአዲሱ የኮቪድ-19 ዝርያ ኦሚክሮን ለመነጋገር ፈቃደኛ ስለሆኑ አመሰግናለሁ። እንግዲህ ስካሁን ያለው መረጃ የሚያሳየው አዲሱ ዝርያ በከፍተኛ ሁኔታ የሚተላለፍ እንደሆነ ግን ከፍተኛ የህመም ስሜት እንደሌለው ነው። ያ ማለት የሚያሳስብ በሽታ አይደለም ማለት ነው?
It's a very important question. I think what is extremely important is to understand
በጣም ጥሩ ጥያቄ ነው። ስለዚህ የኮቪድ-19 ቫይረስ ዝርያ ማወቅ ያለብን ዋናው ነገር ምንም እንኳን የበሽታው ምልክቶች በጣም ቀላል የሚባሉ አይነት ቢሆኑም ጭራሹን ሰው አይታመምም ማለት አይደለም። ብዙ ሰዎች ይታመማሉ። በተለይ ደግሞ ክትባት ያልወሰዱ ሰዎች መሰረታዊ የሆኑ 3 ምልክቶች ይኖሯቸዋል። ያም የራስ ምታት፣ የሰውነት ቁርጥማትና የጡንቻ ህመምና ድካም ናቸው። ባለፉት ጥቂት ሳምንታት እንዳየነው ክትባት ያልወሰዱ ሰዎችም የሚኖሯቸው ራስ ምታትና የሰውነት ቁርጥማት ከተከተቡ ሰዎች ጋር ሲነጻጸር እጅግ ከፍተኛ ነው። ስለዚህ ይሄንን በደንብ መረዳት ያስፈልጋል። ሌላው ደግሞ ሰዎች ጽኑ ህመም አጋጥሟቸው ወደ ሆስፒታል ወይም ጽኑ ህመማን ህመምተኛ ክፍል የሚገቡ ከሆነ ሆስፒታሎች በሚያደርጉት ምርመራ የኮቪድ ዝርያ ኦሚክሮን ይሁን ዴልታ መለየት አለባቸው። ያን ማድረግ ቀላል ነገር ነው። ያ የሚጠቅመው በጽኑ ህመማን ላይ ከኦሚክሮንና ከዴልታ ዝርያ የትኛው የከበደ የህመም ስሜት እንዳለው ለማወቅ ነው።
ሌላ እንግዲህ ስለዚህ አዲስ የኮቪድ ዝርያ የምንሰማው በወጣቶች ዘንድ የበለጠ ተላላፊ መሆኑን ነው። እስካሁን ባለው መረጃ ህጻናትን በተለይ ክትባት መውሰድ የማይችሉ ልጆችን ምን ያክል ያጠቃል?
And we don't vaccinate our children under the age of 12. And so there was some reports coming out.
12 አመት በታች ያሉ ልጆቻችን ገና እየተከተቡ አይደለም። እናም ልጆች የበለጠ እየታመሙና ሆስፒታሎች እየገቡ እንደሆኑ የሚያሳዩ ሪፖርቶችንም እናያለን። ግን መጀመሪያ ወረርሽኙ ሲጀምር ከትልልቅ ሰዎች ይልቅ ልጆች ነበሩ ቶሎ ቶሎ ይታመሙና ያስተላልፉ የነበረው። ያ ደግሞ ምክንያቱም ትምህርት ቤት ስለሚሄዱ የበለጠ ቅርርብ ስላላቸውና ደግሞም ከጓደኞቻቸው ጋር የበለጠ ጊዜ ስለሚያሳልፉ ነው። ከዛ ትምህርት ቤት ሲዘጋ ግን የሚታመሙ ልጆች ቁጥር በጣም ቀነሰ። ስለዚህም ጥያቄውን ለመመለስ በተለየ ሁኔታ ልጆችን የሚያጠቃ አይደለም።
ሌላው ከዚህ አዲስ የኮቪድ ዝርያ ጋር ተያይዞ የሚነሳው የኮቪድ-19 ክትባት አስተማማኝነት ነው። አሁን በጥቅም ላይ የዋሉት ክትባቶች ኦሚክሮንን ለመከላከል ያላቸው ብቃት ምን ያክል ነው? ለምሳሌ በቅርቡ የወጣ ዜና የፋይዘር 2 ዙር ክትባት ብቻውን በቂ እንዳልሆነና የማበረታቻ ወይም ቡስተር ክትባቱን መውሰድ እንደሚያስፈልግ ይገልጻል። ልክ ነው?
So the boosters definitely from Pfizer starter will make a difference
according to Pfizer. ጃ የሚያሳየው ማበረታቻ ክትባቱን መውሰድ የበለጠ እንደሚከላከል ነው። ግን ወደ ጥያቄ ስመለስ ኦሚክሮንን ካገኘንበት ጊዜ አንስቶ በጤና አገልግሎቶች ውስጥ ያየነው ምንድነው? ክትባቱን የወሰዱ ሰዎችም ኮቪድ ሊይዛቸው መቻሉ ነው። ክትባቱ ሙሉ ለሙሉ ወስደው ከዚህ በፊት ኮቪድ ይዟቸው የሚያውቁ ሰዎችም በድጋሚ ሊይዛቸው ይችላል። በሌላ ወገን ደግሞ ክትባቱን ያልወሰዱ ሰዎች ቫይረሱ እንደሚይዛቸውም አይተናል። ሁሉንም አይነት ሁኔታዎችን በተለያየ መልኩ አይተናል። ነገር ግን አብዛኛውን ጊዜ ክትባቱን የወሰዱ ሰዎች የሚያሳዩት ምልክት በጣም ቀላል የሚባል ነው። ያ ማለት ክትባቱ ይረዳል ማለት ነው። ክትባቱን የወሰዱ ሰዎች የሚያጋጥም ራስ ምታት ወይም የጡንቻ ህመም ክትባቱን እንዳልወሰዱት ሰዎች የበረታ አይደለም። ሆስፒታል የሚገቡ ሰዎች ቁጥርም በቅርቡ እየጨመረ ሄዷል። ግን አሁንም በአብዛኛው ያልተከተቡ ሰዎች ናቸው እየገቡ ያሉት። ስለዚህ ፋይዘርም ሆነ ጆንሰን ኤንድ ጆንሰን ቫይረሱን ለመከላከል ክትባት በጣም አስፈላጊ ነገር ነው።
እንግዲህ እንደምናውቀው አፍሪካ ውስጥ የኮቪድ-19 ክትባት አቅርቦት እጅግ በሚባል ደረጃ በጣም አነስተኛ ነው። ይሄ ምናልባት አዳዲስ የኮቪድ-19 ዝርያዎች አፍሪካ ውስጥ እንዲስፋፋ ሊያደርግ ይችላል። ከዛ ጋር አያይዘው ደግሞ ምናልባት በዓለም ላይ የሚታየው የክትባት ስርጭት አለመመጣጠን በአጠቃላይ በዓለም ደረጃ የሚያደርሰው ተጽዕኖ ምን ይመስላል?
I'm always saying no one can sleep safe if Africa is not fully vaccinated. So doesn't matter.
በመጀመሪያ ደረጃ ሁሉም ሰው ክትባቱን ካላገኘ በስተቀር ማንንም የሰላም እንቅልፍ አይኖረውም። በመርፌ የሚሰጠው ክትባት በርካታ የማከማቻ የሰው ኃይል አቅምና ሌሎች ችግሮች አሉበት። ስለዚህም እኔ በዚህ ላይ ያለኝ አቋም የመድኃኒት ማምረቻ ተቋም ቢኖረኝ ቅድሚያ ሰጥቼ የማጠነው ክትባቱ በእንክብል መልክ ወይም በአፍንጫ በኩል በሚረጭ መድኃኒት መልክ የሚወሰድበትን መንገድ ነው። ያ በርካታ ህዝብ ባለበት ቦታ ለማሰራጨት ቀላል ይሆናል። ብዙ ገንዘብም አይጠይቅም። ስለዚህ ብዙ ነገር ይቀይራል። አሁን ያለው በመርፌ የሚሰጠውን ክትባት ማሰራጨት ግን እዚህ ደቡብ አፍሪካ እንኳን በጣም አስቸጋሪ ነገር ነው። ይሄ ባደጉት ሀገራት ምናልባት ቀላል ሊሆን ይችላል። ዋናው ነገር ክትባቱ በአፍሪካ እስካልተዳረሰ ድረስ በየትኛውም መልኩ ድንበር ቢዘጋ፣ ጉዞ ቢከለከል ሌላው ዓለም በሰላም መተኛት አይችልም።
የድንበር መዝጋትን ጉዳይ ካነሱ እንግዲህ ደቡብ አፍሪካ የኦሚክሮንን ዝርያ በማግኘትና ለዓለም በማሳወቅ ትልቁን ሚና ተጫውታለች። ግን ደግሞ ያንን ተከትሎ በደቡብ አፍሪካ ሀገሮች ላይ የተለያዩ የጉዞ ክልከላዎች ተጥለዋል። እርሶ ይህንን የቫይረስ ዝርያ ለማግኘት ትልቁን ሚና ተጫውተዋልና ይሄ የጉዞ ክልከላ ምን አይነት ስሜት ፈጠረቦት? የቫይረሱን ስርጭት ለመክታት እንደ ባለሙያ የሚመክሩትስ ምንድን ነው?
I think going forward that there should be a policy. I know the World Health Organization is looking at a policy if you want to.
ከዚህ በኋላ እንደዚህ ጉዳዮች ላይ ፖሊሲ የሚኖር ይመስለኛል። የዓለም የጤና ድርጅትም ጉዳዩን እያየው ነው። ሙያው በሚጠይቀው ግዴታ መሰረት ሳይንቲስቶች አዳዲስ የኮቪድ-19 ዝርያዎችን ዓለም ምን ይለኛል ሳይሉ ወይም የጉዞ ክልከላ አይነት ቅጣት ይጫንብኛል ሳይሉ ያለ ፍርሃት በግልጽ መረጃዎችን ለመቀያየር የሚረዳ መስፈርት መኖር አለበት። ያ እጅግ አስፈላጊ ነገር ነው። ለእኔ ክልከላው በጣም የሚያስቆጣ ነገር ነው። ማመን አልቻልኩም ነበር። ድንበር ከመዝጋት በፊት ሰዎች እንዲከተቡ ማድረግ፣ መሰረታዊ የሆኑ ርቀትን መጠበቅ፣ የፊትና የአፍንጫ መሸፈኛ ጭንብሎችን መጠቀም፣ ሰዎች እንዳይሰበሰቡ የማድረግ የመሳሰሉት እርምጃዎች ናቸው መወሰድ ያለባቸው።
ምናልባት ለአፍሪካ ሀገራት መሪዎች ወይም ህዝቦች ራሳቸውን በተለይ ከዚህ ከአዲሱ ዝርያ ከኦሚክሮን ለመጠበቅ ምን ማድረግ አለባቸው?
Again, the basics, the treatment lies in the basics of the simplicity.
ቀደም ያልኳቸው መሰረታዊ የመከላከያ መንገዶች፣ ማስክ መጠቀም፣ ርቀትን መጠበቅ የመሳሰሉትን መፈጸም አለብን። እንደምታውቂው አፍሪካ ውስጥ መጓጓዝ አስቸጋሪ ነገር ነው። ምክንያቱም ሰዎች የሚጠቀሙባቸው አውቶቡሶች ወይም ታክሲዎች በርካታ ሰዎችን ይጭናሉ። 20 ሰው መጫን ያለባቸው 60 ሰዎች ይጭናሉ። ስለዚህ ያንን ማስቀረት የምንችልበትን ሁኔታ መፈለግ፣ ሰዎች የአፍና አፍንጫ መሸፈኛ ጭንብል የመግዣ አቅም ከሌላቸው ያንን በርካሽ ዋጋ ማቅረብ የሚቻልበትን መንገድ መፈለግ አለባቸው ላለው። እስካሁን ባለው ሁኔታም ክትባቱም በተለይ በገጠራማ የአፍሪካ አካባቢዎች ለማዳረስ ዋጋው እጅግ ከፍተኛ ነው።
ዶክተር አንጀሊ ኮቴዝ በአዲሱ የኮቪድ-19 ዝርያ ኦሚክሮን ዙሪያ የሙያዊ አስተያየቶን ስላጋሩን በአድማጮች ስም በጣም አመሰግናለሁ።
Thank you so much.
እኔም በጣም አመሰግናለሁ።
ስምንሽን እና እንግዳዋ እናመሰግናለን። አድማጮች፣ አሁን ተከታዩ የሰኞ ምሽት የስፖርት ዘገባችን ነው። ኬኔዲ አባተ እንደሚከተለው አሰናድቶታል።
በአስደናቂ ወቅታዊ ብቃት ላይ የሚገኘው የኢትዮጵያ ከ20 ዓመት በታች ሴቶች ብሔራዊ ቡድን ወደ ቀጣዩ ዙር አልፏል። ለኮስታሪካው የዓለም ዋንጫ የማጣሪያ ውድድሩን በማድረግ ላይ የሚገኘው ብሔራዊ ቡድኑ ከሶስት ቀናት በፊት አዲስ አበባ ላይ ቦትስዋናን አስተናግዶ 5-1 ያሸነፈ ሲሆን በድምር ውጤት 8-2 በሆነ ሰፊ ልዩነት አሸንፎ ነው ወደ ተከታዩ ዙር ያለፈው። የኢትዮጵያ ከ20 ዓመት በታች ሴቶች ብሔራዊ ቡድን በመጀመሪያው ግጥሚያ ከሜዳው ውጪ ቦትስዋናን 3-1 በሆነ ውጤት ነበር አሸንፎ መለሰው። ባለፈው አርብ ደግሞ በአዲስ አበባ አበበ ቢቂላ ስታዲየም የተደረገውን ጨዋታ ከሙሉ ብልጫ ጋር ነው ብሔራዊ ቡድኑ የቦትስዋናቸውን 5-1 ያሸነፈው። ኢትዮጵያ ወደ ተከታዩ ዙር ማለፏን ተከትሎ በአራተኛው የማጣሪያ ዙር ታንዛኒያን ትገጥማለች። የኢትዮጵያና የታንዛኒያ ጨዋታ ወደፊት በሚገለጽ ቀን በአዲሱ የጎርጎሮሳውያን ዓመት ይከናወናል። የሁለቱ ሀገራት አሸናፊ ተመሳሳይ የማጣሪያ ጨዋታ ከሚያደርጉት የጋናና ዩጋንዳ አሸናፊ ጋር የሚገጥም ሲሆን ይህን ጨዋታ የሚያሸንፈው ቡድን ወደ ዓለም ዋንጫ የማለፍ ዕድል ያገኛል። የኢትዮጵያ ከ20 ዓመት በታች ሴቶች ብሔራዊ ቡድን በቅርቡ የሴካፋ ዋንጫን ማንሳቱ ይታወሳል። አልጄሪያ የ2021 የፊፋ የአረብ ዋንጫን አሸነፈች። በኳታር አስተናጋጅነት የተካሄደው የፊፋ የአረብ ዋንጫ ውድድር የፍጻሜ ጨዋታ ከትናንት በስቲያ ምሽት በአልጄሪያና ቱኒዚያ መካከል የተካሄደ ሲሆን አልጄሪያ 2-0 በማሸነፍ ዋንጫውን አንስታለች። በፍጻሜው ጨዋታ አሚር ሳዩድና ያሲን ኢብራሂሚ ያስቆጠሯቸው ሁለት ጎሎች አልጄሪያን የዘንድሮው የአረብ ዋንጫ አሸናፊ አድርገዋታል። ጎሎቹ የተቆጠሩት መደበኛው የጨዋታ ሰዓት ተጠናቆ በተጨመረው 30 ደቂቃ ውስጥ ነው። አልጄሪያ የ2019 የአፍሪካ ዋንጫ ሻምፒዮን መሆኗም የሚታወስ ነው። በፊፋ ሲዘጋጅ የመጀመሪያው የሆነውን ይህን ውድድር ያስተናገደችው ኳታር ደግሞ ግብጽን በፍጹም ቅጣት ምት 5-4 በማሸነፍ የነሐስ ሜዳሊያ አሸናፊ ሆናለች። ቀጣዩን የዓለም ዋንጫ የምታስተናግደው ኳታር በዚህ ዝግጅት ተሞክሮ እንዳገኘችም ተዘግቧል። ከሳምንቱ ስፖርታዊ መረጃዎች ለዛሬ መረጥንላችሁ እነዚህ ናቸው። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
የተከበራችሁ አድማጮች ለምሽቱ ያሰናዳናችሁ ዝግጅቶች ተጠናቀቁ። በሁሉም ስፍራ ባሉ መላ ባልደረቦቻችን ስም የምሰናበታችሁ ሳስተናግዳችሁ ያመሸሁት ጽዮን ግርማ ነኝ። አብራችሁን ስለቆያችሁ እናመሰግናለን። ሰላም፣ በደህና እደሩ።